ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ርዕሶች ዙሪያ ያያዙት ጥብቅ ያለ ክርክር ነው። ተከታዩ ትግራይ ክልል ውስጥ ያለውን እንዲሁም ኢትዮጵያ የምትገኝበትን አጠቃላይ ሁኔታና ኤርትራን ጨምሮ እያወዛገቡ ያሉ ጉዳዮች ተነስተዋል። በተከታዩ ክርክር ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለፓርላማው ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞኑን እየተስተዋሉ ያሉ ሁኔታዎችን ይፈተሻሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተሳታፊዎቹ ራሳቸውን ያስተዋውቁና ወደ ክርክራቸው እንዘልቃለን።
አመሰግናለሁ። ካናዳ ነው ያለሁት። ዮሐንስ አብርሃ እባላለሁ። ጠቅላይ ሚኒስትር ሰራተኛ ነበርኩኝ ላለፉት 12 ዓመታት በዋናው መስሪያ ቤቴም በውጭ ባሉ ኤምባሲዎችም በፓሪስና በብራሲል ሰርቻለሁ። አሁን ውጪ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ።
በርሄ አቶ ጊዮርጊስ እባላለሁ። ትውልድ ሀገሬ ኤርትራ ያደኩበት ኤርትራ በኮሌጅ ደረጃና ከዛ በኋላ ስራ ኢትዮጵያ ለረጅም ዓመታት ቆይቻለኝ። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ስራ ነበር። አሁን ጡረተኛ ነኝ።
ሩባላለሁ። ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በ190 ሀገር ላይ የሚካሄድ የኢኮኖሚ ማነጻጸሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ ስራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ። የምሳተፈው በዛ ላይ ነው። በቅርብ ጠቅላይ ሚኒስትሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ።
አመሰግናለሁ እንግዶች የሶስታችሁንም። በሰሞኑ ወቅታዊ ጉዳዮች እንጀምራለን። ወደኋላም መለስ ብለን አንዳንድ መሰረታዊ ጉዳዮች እናዛምዳለን። ይበልጥም ደግሞ በክርክሩ መቋጫ ለአካባቢው ህዝብ ቀጣይ ህይወት ይበጃል፣ አብሮ ያኗኑሯል የሚለው ሀሳብ ላይ እየበኩላችሁ እንድትፈለጥቁ እድል ሰጣችኋለሁ። የትግራይ ቀውስ ጋር የተዛመዱ ልዩ ልዩ ርዕሰ ጉዳዮች እናያለን። አጠቃላይ የኢትዮጵያ ወቅታዊ ሁኔታ፣ የዩናይት ስቴትስን ሰሞንኛ ጥረት እንዲሁም ኤርትራን የሚመለከቱ ጉዳዮች ያካትታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ያሰሙትን ንግግር መነሻ እናደርግ። በወቅታዊ የኢትዮጵያ ይዞታም ሆነ በትግራይ ባለው ቀውስ እንዲሁም በአጠቃላይ የአካባቢው ጉዳይ ላይ ጠንከር ያሉ አስተያየቶች ሰጥተዋል። እስካሁን ሲዘገቡ የነበሩ ሪፖርቶችን ላይ ትችቶችን አቅርበዋል። ቀጣዩንም መሆን አለበት የሚሉትን ለሀገራቸውም ለአካባቢውም ይበጃል ያሉትን ሀሳብ አቅርበዋል። ንግግሩን የመስማት እድል ገጥሟችሁ ከሆነ ከጠቅላላ ሀሳባችሁ ልነሳና አንዳንድ የተመረጡ ድምጾችን ሊያነጋግሩ የሚችሉ ሀሳቦችን አሰምታችኋለሁ። አቶ ዮሐንስ ቅድሚያውን እንድላሰሩት
አዳምጫለሁ። በርከት ያለ ነገር ማንሳት ይቻላል ከጠቅላይ ሚኒስትሩ ንግግር። የተወሰኑትን ነገሮች ለማንሳት ጠቅለል ያሉትን አንደኛው ምናልባት ከዚህ በፊት አልተደረገም፣ አልሆነም፣ አልተፈጸመም ሲባል የነበረ ነገር አንድም ሁለትም ሶስትም ነገሮች በግላጭ ያመኑበት ነበረ። በፓርላማው እኛ በጣም ትልቅ የሆነ ግብ ተፈጽሟል የምንለው ነገር ጠቅላይ ሚኒስትሩ እጅጉን አውርደው ለጦርነት ወቅት ሊያጋጥም ነገር እንደሆነ አድርገው ያቀረቡበት የነበረ ነው። አጀማመሩ በተመለከተ ጦርነቱ አጀማመርም እንደዚሁ ከመጀመሪያ ጀምሮ ሲዋሽ የነበረው ውሸት ተመልሶ በፓርላማው የሰማንበት ነው። ጦርነቱ የተጀመረው የሰሜን ህዝብ ስለተነሳ ነው የሚለው በሁኔታው ሌላ ነው። እንደሚታወቀው ጦርነቱ የሰሜን ህዝብ ስለተነሳ አይደለም የተጀመረው። የሁለት ዓመታት ከዛ በላይም ዝግጅት የተደረገበት ጦርነት በዛኛው ማታ ጦርነቱ ተጀመረ በተባለበትም የትግራይ አመራሮችን ለማሰር የመጣ ኃይል ተነስቶ የተመለሰበት ስለነበረ ማን እንደጀመረው ግልጽ ነው። የዶክተር አብይ መንግስት ነው የጀመረው ጦርነቱ። ይህንንም ለማስተባበል እና እንደገና ለመዋሸት ተችሏል። ይህንም ወስዶ በፓርላማው ሌሎች ግን በርከት ያሉ ነገሮች አሉ። ወደ ዝርዝር ልገባ ከሆነ ላስፈጭ፣ ካልሆነ ግን በኋላ ልመለስ።
ምን ያነሳሉ? አመሰግናለሁ አቶ ዮሐንስ። በአጭሩ ልክ እስካሁን እንዳደረግ ሁላችንም እንዲሁ ድል ሰጥና ያነጋግሩ የሚችሉ ግራና ቀኝ እንዲታያቸው ሀሳቦችን ከሳቸው ግጦች የተወሰኑትን እናነሳለን። ዶክተር ዮናስ የእሶ ነው እድሉ። በንግግራቸው ይዘት ከታዘቡት እስከ ዛሬ ለነበሩት ክርክሮች ትርጉም አለው ፋይዳ አለው የሚሉት ነገር ምቃለ?
እሺ፣ በጣም አመሰግናለሁ። መቼም የአሁኑ ቀውስ ወይም ጦርነት ማናነሳው እንዴት ተነሳ የሚለው ብዙም የሚያጨቃጭቅም ግራም ያዳባም አይደለም ግልጽ የሆነ ነገር ነው። የትግራይ አመራሮች በግልጽ መጥተው ፕሪኤምፕቲቭ የሆነ አክሽን ነው ብለው በቴሌቪዥንም በቪዲዮም ያስተላልፉባቸው መልእክቶች አሉ። በእንግሊዝኛው ፕሪኤምፕቲቭ ማለት እንግዲህ ከመቀደማችን በፊት እንቅደም ብለን እኛንን ጦርነቱን የጀመርነው ነው። ከዛም አልፎ የአሜሪካን ሴክሬታሪ ኦፍ ስቴት ሚስተር ማይክ ፖምፔዮ የቲፒኤልኤፍ ወይም ህወሓት ጦርነቱን እንደጀመረ ህይወት እንዳጠፋ የሚያሳዝን ጉዳይ እንደሆነም የተናገሩበት አለ። ግን ደግሞ ከዛም ወደኋላ ተመልሰን ያ ትሪገር ፖይንት ነው፣ ያ የተጫረበት ነው። ሆኖም ግን ከዛ በፊት ያሉ ብዙ ቅድመ ሁኔታዎች አሉ የሚለው ውስጥ በመንገባበት ጊዜ ደግሞ ግልጽ በሆነ መንገድ ጠቅላይ ሚኒስትር አብይ ስልጣን ከያዙበት ጊዜ ጀምሮ ህወሓት ያደርጋቸው የነበሩት ዝግጅቶች ላይን ባይ ላይን ተራ በተራ ከነ ቅደም ተከተሉ ማቅረብ ይቻላል። በዚህም ላይ እድል ከሰጠኝ ያቀጣም ይችላል። ይህንን አባባል ግን የኢትዮጵያ መንግስት ነው የጀመረው ብሎ ማለት ታሪክን ሪቫይዝ ከማድረግ በላይ አይ ቲንክ ትክክለኛ ያልሆነ አቀራረብ ነው። ለዛም እንዳልኩት መረጃዎች አሉ ራሱ የተላለፉ።
መልካም የሚያነጋግሩ ሀሳቦች ስላሉ ቶሎ ቶሎ እንድትቀባበሉ በተቻለ መጠን አጠር አጠር አድርጋችሁ ብትመልሱ። ዶክተር በርሄ ወደ እርስዎ ነው የሚመጣው። እርስዎም የጠቅላይ ሚኒስትሩን ንግግር የመስማት አጋጣሚ ከነበረዎት?
አዎ ሰምቻለሁ። በየአቅጣጫው የተሰነዘረው ትንተናም ሳይሆን የፕራይም ሚኒስተሩ ቃል ነው ብለው አሳስተው የሚያቀርቡ ብዙ አይቻለን እና ይሄ ስዕሉ በቀላሉ የሚያሳይ ነው። ለምሳሌ እኔ እንደሰማሁት ጠቅላይ ሚኒስትሩ ያሉት ኤርትራ የኢትዮጵያ ፌዴራላዊ ሰራዊት ይዞት ከነበረ ቦታ ስለለቀቀ የሀገሩ መከላከያ ኃይል ቦታ ለመያዝ ተንቀሳቅሶ አንዳንድ ቦታዎችን ቫኬት የሆኑት ቦታዎችን ይዘዋል አሉ እና ይሄ ራሱን ድንበር ለማስከበር ሩን ለመከላከል ነው። ከዚህ ጋር አብሮ የሚሄደው ምንድን ነው? ኤርትራ እኮ የህወሓት መንግስት ታርጌት ነበረች። ለስንት ዘመናት በፍርድ የተወሰነውን በኮሚሽን የቴሪቶሪ ባድመ ውሳኔ የተሰጠበት በፍርድ የተወሰነውን ቦታ ሰራዊቱ ከዛ አይወጣም ብለው ኢትዮጵያ ፌዴራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር ሰዎቹን ለመለወጥ ቢፈልግም ምንም ማድረግ አትችልም ብለው ከልክለው ፌዴራል መንግስት ሆስቴጅ ሆኖ የነበረበት ጊዜ ነው። እና የትግራይ ሰራዊት ደግሞ ኤርትራን ለማጥቃት ቀደም ብሎ ባወጣው መመሪያ መሰረት የታላቋ ትግራይ ፌዴሬሽን ለመመስረት ኤርትራን ለመውረር በግዛቱ ስር ለማስገባት በጽሁፍ ያወጣው ያንን ህልም ለመተርጎም ሲቃዥ የነበረ አካል ነው። እና አሁን ይሄ ደግሞ የመጣው የኢትዮጵያ ማዕከላዊ ፌዴራላዊ መንግስት ብቻ አይደለም የዚሁ ጥቃት ተጎጂ የሚሆነው ኤርትራን ታርጌት ውስጥ ነች። አይታችሁታል። ሚሳይል ተተኩሷል፣ አስመራ ድረስ እንትን መጥቷል ብለዋል። እና ያ የተወሰደው እርምጃ አውቆ ራሱን ለማሳበድ የሚፈልግ ሰው ካልሆነ በስተቀር ወይ መንግስታት ሌላ አልቴሪየር የሆነ ሞት ያላቸው ካልሆኑ በስተቀር ሲሉ በጣም ክሊር ነው። መጥቶ ኤርትራን ወሮ አገሪቷንም ደምስሶ ካላጠፋ መንቀሳቀስ አትችልም ማለት ነው። ሚሳይል ተኩሷል። ዝግጅቱ በሙሉ እዛ የነበረው ኤርትራን ለማጥፋት ነው። ይህን የታወቀ ነው። እና የኤርትራ መንግስት የወሰደው እርምጃ በጣም በጣም የተቆጠበና ከሁኔታው ጋር አብሮ የሚሄድ ነው። ራሱን ለመከላከል ነው ደግሞ ጠቅላይ ሚኒስትሩ እንዳሉት። ሌሎች ግን ምንድን ነው ያሉት? የኤርትራ ሰራዊት ኢትዮጵያ ውስጥ መግባቱ ተቀብለውታል። የት ቦታ ደረሰ እንዲሆነ ምናምን የሚባል ነገር የለም። እና ይሄ አሁን ምንድን ነው የሚያሳየን? ፕሮፓጋንዳ አንድ መሳሪያ ነው ከሚለው ዘይቤ አብሮ የሚሄድ እንቅስቃሴ ነው። ኤርትራን መውደቁንም ብዙ ነገር መደረጉንም እንሰማለን። ይህም ከሱ ጋር አብሮ ነው። እኔ ስለሱ እንኳን መናገር አልፈልግም። ስቱ ማች
መልካም። አቶ ዮሐንስ ወደ እርስዎ ከመመለሴ በፊት ቅድም ቃል በገባሁት መሰረት የጠቅላይ ሚኒስትሩን አንዳንድ ድምፆች እያሰሙ በየበኩላችሁ የምትሰጡትን አስተያየት እናካል። ጠቅላይ ሚኒስትሩ በንግግራቸው ካቀረቧቸው ዝርዝሮች ውስጥ አንዱ የተበደልነው እኛ መልሰንም የምንከሰተው እኛ ነን ሲሉ ይወቅሳሉ።
ሁለተኛ ጊዜ ጫንቃይን ተገርቼ ልብሴን መከሰቴ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የአገር ኢኮኖሚ የሚያናጋ አገር የሚያዋረድ ስራ ተዘብቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛ ወንጀለኛ ለማለት ጥረት ይደረጋል። ይሄ አሳዛኝ ነው። ይህ እምነት ጦርነቱን ሁሉ ተሸንፏል፣ ፕሮፓጋንዳውን ተሸንፏል። ችግር የለም፣ የጊዜ ጉዳይ ነው።
አቶ ዮሐንስ እንደሰሙት የተደረገው የፕሮፓጋንዳ ዘመቻ ነው፣ እሱም ቢሆን የጊዜ ጉዳይ ነው ይላሉ። ነገር ግን እንደተባለው ሳይሆን በደሉም የደረሰው በእኛ ላይ ነው የሚሉ ጠቅላይ ሚኒስትሩ ምን ይላሉ?
በጣም አመሰግናለሁ። ንግግሩ በጣም ግልጽ ነው። ለምን እንደዛ እንደተነገረን ግልጽ ነው። ጠቅላይ ሚኒስትሩ ለምን እንደዛ ብለው እንዳነሱ ከፈቀድክልኝ፣ ወደዚህ ቀጥተኛ የሆነ ጥያቄ ምላሽ ከመስጠቴ በፊት አጀማመሩ ላይ ክላሪቲ ግልጽነት መኖር ስላለበት የተወሰኑ ነጥቦችን ላንሳ።
በአጭሩ የእርስዎ መከራከሪያ ማቅረብ ይችላል።
የምንጀምረው ከ2018 መጋቢት ነው። ዶክተር አብይ ስልጣን ከያዙ ጊዜ ጀምሮ ትግራይ እና የትግራይ አመራሮች ላይ ሲሏቸው የነበሩ ነገሮች በሙሉ የትግራይ አመራሮች ላይ እና ትግራይ ሲሏቸው የነበሩ ሲያራምዱት የነበረ ነገር ጦርነት የሚጀምረው ከዛ ነው። መባረሩ የባለስልጣኖቹ መባረር ማለት ነው። ከዛ በኋላ የኢኮኖሚውን ማዕቀብ ማድረጋቸው ትግራይ ላይ መንገድ ተዘግተዋል እንደምናውቀው፣ ከአዲስ አበባ ወደ ትግራይ የሚሄደውን መንገድ። ከዛ በኋላ አንበጣ ሲመጣል አንበጣ መከላከያ ከልክለዋል፣ የኮቪድ መከላከያ ከልክለዋል፣ ሳብሲዲ የበጀት ድጎማ ከልክለዋል፣ ሴፍቲኔት ፕሮግራም እንደዚሁ ከልክለዋል። ይህን ሁሉ ነገር ከተደረገ በኋላ ዝግጅት እንደነበረ የአማራ የጸጥታ ኃላፊዎች ሲናገሩ ነበር። ሁኔታው ካለፈ በኋላ ማለት ነው። በግልጽ ነው የተናገሩት፣ ተዘጋጅተን ቆይተናል ብለዋል። የኤርትራውን ስላነሱ ዶክተር በርሄ ፕሬዚዳንት ኢሳያስ ልዑክ ከመላካቸው በፊት ወደ አዲስ አበባ የተናገሯቸው ነገሮች ነበሩ። ግልጽ የሆኑ ጌም ኦቨር የሚል ንግግር ተናግረው ነበረ። ጌም ኦቨር ማለታቸው ብቻ ሳይሆን በትግርኛ ፖለቲካዊ ፍጽቦ ብለዋል። የፖለቲካ እጥበት ማለት ነው። ኢትዮጵያ ውስጥ ህወሓት የሚባል ነገር እንዳይኖር፣ ከትግራይ የሚወጣ ኤሊት እንዳይኖር እናጠፋለን ብለዋል። ምናልባት ኤርትራን በዛ ደረጃ ማጥቃትና ማጎሳቆል አስፈላጊ ሆኖ ከሆነ በ2000 ማድረግ ይቻል ነበረ። የ2000 ጦርነት ጊዜ ማለት ነው። ይህን አልተደረገም። ክሊርሊ ግን ይሄ ጦርነት 2 ዓመት ሙሉ ምልልስ ተደርጎ በአዲስ አበባና በአስመራ መካከል በሁለቱም በፕሬዚዳንት ኢሳያስ እና ዶክተር አብይ መካከል እቅድ ታቅዶበት እቅድ መታቀድ ብቻ ሳይሆን አስፈላጊ ዝግጅት ተደርጎበት እንግዲህ ለአድማጮቹ አንድ እንትን ሰጣቸዋለሁ ራሳቸው እንዲመረምሩ። ከ1000 ኪሎ ሜትር በላይ ነው በኤርትራና በትግራይ መካከል ያለው ድንበር። 1000 ኪሎ ሜትር በላይ የተበተነውን የመከላከያ ኃይል በ2-3 ሰዓት ጥቃት የትግራይ ኃይል ጥቂት የሆነ የትግራይ ኃይል አጥቅቶ ጉዳት ፈጽሞበታል ብሎ ማለት ምንም አይነት ዝግጅት ሳያደርግ የኢትዮጵያ ሰራዊት የትግራይ ኃይል ስላጠቃ ደግሞ በሰዓታት ልዩነት በሁሉም ግንባሮች በምዕራብ፣ በደቡብ፣ በኤርትራ በሙሉ በአንድ ጊዜ ያን ያህል ኃይል አስገብቶ ጦርነት መክፈት የሚያስችልበት እውነታው ግን ክሊር የሆነ ግልጽ የሆነ ዝግጅት ተደርጎበት እቅድ ታቅዶበት ትግራይን እስከ መጨረሻው ለማጥፋት የተደረገ ጦርነት ነው። ይህ ጦርነት ማን ሊጀምረው እንደሚችል ቅድም እንደገለጽኩት ፕሬዚዳንት ኢሳያስ ከዶክተር አብይ ጋር ሆነው የጀመሩት ጦርነት ይህ ጦርነት ብዬ ነው ብለው ጠቅላይ ሚኒስትሩ ወደ አነሱት ስገባ የተጎዳ ነው እኛ የምንወቀሰው ደግሞ እኛ ብለዋል። እንግዲህ ትግራይ ውስጥ ባለፉት 5 ወራት የሆነው ነገር በተለያዩ ሪፖርቶች ሰምተናቸዋል። አምነስቲ ሪፖርት አውጥቷል፣ ሲኤንኤን ሪፖርት አውጥቷል፣ ፎረን ፖሊሲ ሪፖርት አውጥቷል፣ ሂውማን ራይትስ ዎች ሪፖርት አውጥቷል፣ የኢትዮጵያ የሰብአዊ መብት ኮሚሽን ራሱ ሪፖርት አውጥቷል። እኛ ባለን መረጃ እዛ መሬት ላይ ያሉትን ሰዎች እንደሚሉት እስካሁን ከ50 ሺህ በላይ የትግራይ ንጹሐን ዜጎች ተገድለዋል። የኢትዮጵያ መከላከያ ሰራዊት፣ የአማራ ሚሊሻ፣ የኤርትራ ሰራዊት እነዚህ ተቀናጅተው ይህንን ጉዳት አድርሰዋል። የሰው ህይወት ነው እየጠቀስኩ ያለው። ባለፉት 17 ዓመታት የትግል ዓመታት ትግራይ ያጣችው በወታደር 60 ሺህ የሚሆን ነው። በ4-5 ወራት ሲቪል ወታደር እየጠቀስኩ አይደለም። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት 30 ዓመታት የተሰሩ በሙሉ መሰረተ ልማቶች፣ ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድሟል። ማን እንዳወደመው እኛ የትግራይ ልጆች እየተናገርን ያለም አይደለም። እዛ ያሉት የእርዳታ ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን ወድሟል። ያወደሙት ደግሞ እነማን እንደሆኑ በግልጽ አስቀምጠዋል። የኤርትራ ሰራዊት፣ የአማራ ሚሊሻ፣ ከዛ በኋላ ደግሞ የፌደራል ኃይል እነዚህ የፈጸሙትን በደል ያለ ኢትዮጵያ ውስጥ ያውም ጩኸቱ እንዳይሰማ ተገድሎ ግድያው እንዳይሰማ ቶታል የሆነ ብሎክ አውት የግንኙነት መስመር በሙሉ ተዘግቶ ትግራይ ይህንን በደል እንዲደርሳት ተደርጓል።
መልካም ዶክተር ዮናስ ደርሶ ነው የምንመጣው። የተደራረቡ ጥያቄዎች አንስቼ የትንም መጣት መልሱም እንዳስቀሩ ጠቅላይ ሚኒስትሩ ባቀረቡት ንግግር ላይ ቀደም ብሎ በቀረቡ ሀሳቦችም ላይ የበኩሎን መከራከሪያዎች ማቅረብ ይችላሉ። እድሉ እርሶ ነው።
እሺ፣ ጠቅላይ ሚኒስትሩ ባሉት ላይ ምንም ችግር የለኝም። ከአንድም ሁለት ወይም ሶስት አርቲክሎች በዛ ላይ ጽፌ ያለሁኝ እነዛን ነገሮች ትክክል መሆናቸውን የሚያሳዩ። አሁን አቶ ዮሐንስ ያነሱት ነጥብ ላይ ከተመለሰን ጦርነቱ የተነሳው በ2018ም አይደለም። ወደ ኋላ መለስ ብለን 2015ም ላይ መሄድ እንችላለን። የኢትዮጵያ ሕዝብ ከጥግ እስከ ጥግ የህወሓትን አስተዳደር አንፈልግም ብሎ ተነሳ። የህወሓት አስተዳደር በስልጣን ላይ በነበረበት ጊዜ እድል ነበረው የህዝቡን ችግር የመፍታት፣ ህዝቡ የሚጠይቀውን ሪፎርም የማድረግ። ያ የባሰ መጥቶ በ2016 በ2017ም የተወሰነ እድል ነበረው። እንዲሁም የበፊቱ የውጭ ጉዳይ ሚኒስትር ሲናገሩ ይሄ ነገር ይዞን ሊጠፋ ነው፣ መመለስ አልቻልንም፣ የትግራይንም ህዝብ ክደነዋል፣ ይሄ ነገር ወደ መጥፎ ቦታ እየሄደ ነው ባሉበት ጊዜም ስልጣኑን ይዞ መቆየት ፈለገ። የጠቅላይ ሚኒስትሩ አይደሉም የቲሲኤልኤፍን መንግስት ያወረዱት፣ የኢትዮጵያ ህዝብ ነው። ይህንን ነገር ደግሞ ያደረገበት ሁለት ምክንያቶች አሉ። የቲፒኤልኤፍ አስተዳደር ከመጀመሪያ ጊዜ ጀምሮ ከመሰራረቱ ጀምሮ የትግራይን የበላይነት ለመገንባት እና ሌሎቹን በእንግሊዝኛ ሉቲንግ አርምድ ሉቲንግ ነው የምለው አስገድዶ ትግራይን የማልማት ዘመቻ ነበር። ይህን ለመመልከት ደግሞ ይሄ አለ አማራ አለ ወይንም የኢትዮጵያ መንግስት አለ ወይንም ቲፒኤልኤፍ አለ አይደለም፣ የ2017 እና የ2020 የወርልድ ባንክ ጥናቶች አሉ። ጥናቶቹ ምንድን ነው የሚሉት? ከአዲስ አበባ ቀጥሎ በሮድ ዴንሲቲ በኢንፍራስትራክቸር የመጀመሪያው መቀሌ ነች። በረሃብ ይሄ ሲቪር ፖቨርቲ በሚባለው መስፈርት ሲመለከቱት የወርልድ ባንክ ትግራይ ውስጥ 5% ነበረ ሲቪር ፖቨርቲ ያለው፣ ማለት በጣም የባሰበት ድህነት ያለው። የአማራ ክፍል ውስጥ 31% ነበረ። ይሄ እንግዲህ በአማራ ክፍል ውስጥ በኢትዮጵያ ካለው በፖፑሌሽን ፕሮፖርሽን የበለጠ ደሃ ነበር። በኦሮሞ ውስጥ 18% ነበር። በደቡብ ህዝብ ወደ 28% ነበረ። በሌላም በኤነርጂ መስፈርት ሲመለከቱት ከአዲስ አበባ ቀጥሎ መቀሌ ነበረ። ይሄ ግልጽ የሆነ ነገር ነው። በአንደኛ በኩል የሌላውን ህብረተሰብ ንብረት ወደ ትግራይ ልማት የማዞሩ ግልጽ የሆነ ነገሮች ነበሩ። ከዛም ያልፍና ብዙ ጥናቶች ያሳዩት ምንድን ነው? በቲፒኤልኤፍ አመራር ጊዜ ሀገር እየተዘረፈ ይወጣ የነበረው ዶላር በአፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹን ሶስቶቹን የተመለከትክ እንደሆነ ኮንጎ ሪፐብሊክ፣ ሳውዝ አፍሪካ፣ ናይጄሪያን የተመለከትክ እንደሆነ ዝርፊያው የነበረው ከኦይል፣ ከዳይመንድ፣ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን ይወጣ የነበረው ከደሃው ህዝብ እየተዘረፈ ነበር። ያ መሮት ነው የኢትዮጵያ ህዝብ የተነሳው። ከዛም በኋላ ግን 2018 ላይ የመጣ እንደሆነ ጠቅላይ ሚኒስትሩ ሲመጡ በእርግጥ ብዙ የትግራይ ተወላጅ ሰዎች ስልጣናቸውን አጥተዋል። ያ ደግሞ ትክክል የሆነ ፖሊሲ ነበር። ለምን? ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ጠቅላላ ስልጣኑ የተያዘው በብዛት በትግራይ ሰዎች ነበረ። ሴኩሪቲ የተመለከትክ እንደሆነ፣ ሚሊተሪ የተመለከትክ እንደሆነ 5% የኢትዮጵያ ህዝብ የወከሉ ዲስፕሮፖርሽናሊ በብዛት በስልጣን ላይ ነበሩ። ይህንንም ሌላው የኢትዮጵያ ህዝብ ድርሻ እንዲኖረው ጀስትስ ማምጣት የምትችለው ኢኳሊ ሪዲስትሪቢዩት በምታደርግበት ጊዜ ነው። ስለዚህ በዛን ጊዜ ስራችንን አስለቀቁን ማለት ድሮኛ በጠይትና በጉልበት ይዘነውን የነበረውን ፕሪቪሌጅ እነሱ ማለት ነው። እሱ በጣም የሚገርም ክርክር ነው የሚሆነው። ግን ከዛም ውጭ ምንድን ነው የተደረገው?
ጠቅላይ ሚኒስትሩ ፖሊሲዎች አወጡ። ያወጧቸው ፖሊሲዎች በኢኮኖሚ፣ በፖለቲክ 30,000 ስራኛ ለቀቁ የመሳሰሉት ወዘተ ወዘተ። ከመጀመሪያ 30,000 የፖለቲካ ስራኞች ለምን ተለቀቁ ብሎ መጀመሪያ ወገዘው ትግራይ ኦንላይን ነው። ይሄ ደግሞ እናቀው ሲቲፒኤልኤፍ አፈቀላጤ ነው። ከዛ በኋላ ኢኮኖሚውም ላይ ተቃውሞ ነበራቸው። ፕራይም ሚኒስተሩ ያወጡት የነበረው በሞላ ሪፎርሙ በአለም ዙሪያና በኢትዮጵያኖች በጣም ሲቀደስና ሲወደስ ከላይ እስከታች የሚቃወሙ የነበረው ማን ነው? የሲቲፒኤልኤፍ ኃይል ነው። ያ ደግሞ እስካሁን ድረስ የነበረውን ጥቅማችንን ወሰዳችሁብን ነው። ከዛም ሰው ዋና ዋና ስልጣናቸውን ወስደው ወደ ትግራይ ገቡ። ትግራይ ሲገቡ ደግሞ ያደረጉት ምንድን ነው? እራሳቸው የሚሉት ነው። 250,000 ሚሊሻ ሰልጥነናል። እንኳንስ እናንተ ኢትዮጵያኖች ይቅርና የሰብሳራን አፍሪካን እንደመሰሳለን የሚል እንትን ነበራቸው። እና አሁን አቶ ዮሐንስ እቺ ትንሿ የትግራይ ኃይል እንዴት አድርጋ ነው ይሄንን ሁሉ አመጣች የሚለውን ነገር ሲያነሱ ከእውነታው ጋር ትንሽ የሚቃረን ይመስለኛል።
መልካም።
ከዛ ውጭ ግን ዘላ ያቆማለሁኝ። ከዛ ውጭ ግን ምንድን ነው? አዎ በእርግጥ ብዙ የተፈጠሩ ግፎች አሉ በዚህ በጦርነቱ ጊዜ። እነዚህ ግፎች ግን በተወሰነ መልኩ በጣም ከሚያስፈልገው በላይ ይጋነኑ ነበር። ለምሳሌ የአምነስቲ ኢንተርናሽናል ዳይሬክተሯ ራሷ ሪፍራክት አድርጋለች። በእርግጥ መጀመሪያ ላይ ሲወጣ ምንድን ነው የተባለው? ከ750 እስከ 1500 ሰው አክሱም ላይ ከቤተ ክርስቲያን ውስጥ አውጥተው ገደሉ ነበር የተባለው። እሱ ትክክል እንዳልሆነ አሁን የኢንተርናሽናል እንትኖች ሲገቡ ግልጽ አድርገዋል። የኢትዮጵያን ሂውማን ራይትስ ኮሚሽን ያለው ከመቶ በላይ የሚቆጠሩ ተገደሉ ነው። እና ብዙ መጣራት ያለባቸው ነገሮች አሉ። እኔ አሁን ያለውን ሁኔታ የኢትዮጵያ መንግስት የሚለውንም የቲፒኤልኤፍ የፕሮፓጋንዳ ማሽኖች የሚያወጡትን ነገር መቀበል አልፈልግም። ትክክለኛ መሆን ያለበት ምንድን ነው? ኢንተርናሽናል ኢንቨስቲጌሽን እየተጀመረ ነው። አም ሃፒ የኢትዮጵያ መንግስት ያንን ፈቅዷል። እንደኔ ቢሆን ትንሽ ቀደም ብሎ ቢፈቀድ ከዲሴምበር ጀምሮ መፈቀድ አለበት እያልኩ በዛ ነገር ላይ ብዙ ተናገረ። እነዚህ ውሸቶችና ትርክቶች እኔ ሁለት ቪዲዮ ሼር ላደርጋችሁ እችላለሁ። የትግራይ ተወላጆች ዝም ብላችሁ ውሸት ጻፉ፣ ማንንም እንትን አይለውም፣ 15 ወንድሮች ታደረገኝ ብላችሁ ያንዳንድ ፎቶግራፍ ለጥፋችሁ ሁሉ አውጡ የሚል አንደኛው ሴትዮ ደግሞ በቪዲዮ የተላለፈው የውጭ ሰዎች ሲመጡ ፊታችሁንና ልብሳችሁን ቀይ ለብሳችሁ ሬት ተደረግን ይያላችሁ ኡኡ በሉ የሚል እንደነዚህ አይነት ትርክቶችና ፊክሽኖች የኢትዮጵያን ብቻ ሳይሆን የትግራይንም ህዝብ ይጎዱታል። ምክንያቱም ወነሱ ሲወጣ የግልጽ የሚሆን ነገር ነው።
መልካም። የሚከታተሉ ሰዎችም ግራና ቀኝ መከራከሪያዎቻችሁን ሳይስቱ እንዲከታተሉ ብዙ ጥያቄዎችን መመለስ እድል እንዲሰጣችሁ
ቀደም ብዬ እንዳሳሰብኩት
በተቻለ መጠን ሰብሰብ አድርጋችሁ አጠራጠር አድርጋችሁ ብትመልሱልኝ ደስ ይለኛል። አሁን ወደ ዶክተር በርሄ ልመለስ። ዶክተር በርሄ በንግግሩ ላይ ብቻ ሳይሆን ኤርትራን በሚመለከት በክስ ደረጃ የሚቀርቡትን በኋላ አነሳለሁ። ቀደም ብሎ በተነሱት ሐሳቦች ላይ መስጠት የሚፈልጉትን መልስ ካለ ቅድሚያ እድል ስጦ።
ዶክተር ዮናስ ያነሱት ሐሳብ ያመጧቸው ነጥቦች በጣም በጣም የሚደግፋቸው ከእውነቱም ጋር የተቀራረቡላቸው ነው ብለን ከዛ በተረፈ ግን በጣም እጅግ የሚዘገንን ነገር ቢኖር ምንድን ነው? ውሸት በሬ ወለደ ብሎ ማሳመን ይቻላል የሚለውን የናዚዎች አይነት ዘይቤ ይዘው እናገርማ እሱ ደግሞ በፕሮፓጋንዳ መልክ ብቻ እንዳይቀር ሌላ ደረጃ ደርሶ የነሱ ምን ልበላቸው ማኔጅ የሚያደርጓቸው ከላይ ያሉት ነው። ይሄ በዚህ ደረጃ ላይ የሚያልቅ አይደለም። ይሄ ጉዳይ ትግራይ ማለት እንኳን አይችልም። የቲፒኤልኤፍ እና የኢትዮጵያ መንግስት ወይ ደግሞ የኤርትራ መንግስት ብቻ የሚመለከት አይደለም። ሌሎች ኃይሎች አሉ ከኋላ ሆነው ሩቅ ቦታ ሆነው ይህን ነገር የሚጠመዘዙት እና የሚዘውሩት የእነሱ መልእክት ነው እየተፈጸመ ያለው። አንዳንድ ምስጢራዊ የሆኑ ነገሮች አሉ ብዙ እንትን የማይሉ ግን ለረጅም ጊዜ የተካሄደ ስለሆነ አሁን ደግሞ ከአንዳንድ ፐርሶናሊቲዎች የአሜሪካ መንግስት በምርጫ ምክንያት በዲሞክራቲክ ፓርቲ ተመርጠው የመጡት እነሱ ራይት እና የመሳሰሉ ሌሎች ስልጣን ላይ መጥተው እንደገና ማንቀሳቀስ የጀመሩት የድሮ የሞተውን ሬሳ አንስተህ እንደገና መጨፈር ነው የሚሆነው ነው የምለው። እና ይሄ ትንሽ ከበድ ያለ ነገር ነው። ምክንያቱም ከኛ እንትንም ውጭ ነው የሌላ ጥቅም ለመደገፍ ወይም ለማካበት ተብሎ የሚደረግ ነገር ነው። ከኋላ ሆኖ ይህንን የሚዘውር አካል አለ እና መሳሪያ ሆኖ ይህንን የሚያገለግል አካል ደግሞ ነበር። ግሩ እዛ ላይ ነው ኮምፕሌክስ የሚሆነው እና ይህ አካል ደግሞ ከኋላ ሆኖ በተለያዩ ድርጅቶች የሂውማን ራይትስ ይላል የአምነስቲ ኢንተርናሽናል ላይ ምን ያህል ሁሉም ዞሮ ተሳስረው የትልቁ ባህል ሆነ የሚዘውር አካል ተቀጣሪዎች ናቸው። የአውሮፓ ሀገሮችን ሳይቀሩ እዚህ አይነት ጥላ ስር ነው ማለት ያለብን እና በቀላሉ የሚታለፍ ነገር አይደለም ይሄ ነው የሚለው።
መልካም ዶክተር በርሄ እርሶ ጋር ልቆይና ምናልባት በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቀደም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቀደም የተከሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበውና ምንድነው የእርሶ አስተያየት በዚህ ላይ?